ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 11 2011 ዓ.ም ምሽት ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልን፣ እኔም ሰለሞን ክፍሌ ነን።
አዲሱ የኦሮሚያ አመራር የተሰጠውን ትልቅ ኃላፊነት በመገንዘብ ለሕዝብ ጥያቄ ተግቶ እንዲሠራ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። እንዲሁም ትናንት የተሾሙት የኦሮሚያ ምክትል ፕሬዚዳንት ስለ ሰላም ጉዳይ ለመነጋገር ወደ ምዕራብ ወለጋ እንዲሁም ወደ አሶሳ ተጉዘዋል። ሌሎችም ዘገባዎችን በምሽቱ ይዘናል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከቄለም ወለጋ ዞን ከተውጣጡ የህብረተሰብ ክፍሎችና ከደምቢዶሎ ነዋሪዎች ጋር ተወያይተዋል። በክልሉ አልፎ አልፎ የሚስተዋለውን የሰላም ችግር በቀጣይ ፖለቲካዊ ትግል በመፍታት የህዝባችንን ዘላቂ ሰላም እናረጋግጣለንም ብለዋል አቶ ሽመልስ። በዚህ ውይይት የኦሮሞ ዲሞክራቲክ ፓርቲ ኦዲፒ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ አዲሱ አረጋ ተሳታፊ ሆነዋል። አቶ ሽመልስ በትላንትናው ዕለት የኦሮሚያ ክልል ምክትል ርዕሰ መስተዳድር ሆኖ ከተሾሙ ወዲህ ህዝባዊ ውይይት ሲያደርጉ የዛሬው የመጀመሪያቸው ነው። መጽሔት ወደ ኋላ ዝርዝራለሁ።
የሱዳን የተቃውሞ እንቅስቃሴ መሪዎች በቅርቡ ፕሬዚዳንት ኦማር ሐሰን አልበሽርን አንስተው ወታደራዊ የሽግግር ምክር ቤት በመሠረቱት ኃይሎች ላይ እያሳደሩ ያሉትን ጫና አጠናክረዋል። እንዲያውም የራሳቸውን ሲቪል ጉባኤ እናቋቁማለን እያሉ ነው። ብዙ ሺህ ሱዳናውያን ከመከላከያ ሚኒስቴሩ ደጃፍ የመቀመጥ አድማ ያደረጉበትን የዛሬውን ተቃውሞ ሌሎችም በሺዎች የተቆጠሩ ተቀላቅለውታል። ትናንት ሊቋቋም በታቀደው የሲቪሎች ጉባኤ ውስጥ አባል ሊሆኑ ይችላሉ የተባሉ ሰዎችን ስም መሰብሰብ የጀመረው የሱዳን ሕዝባዊ ማኅበር የእጩዎቹን ስም በሚቀጥለው ሳምንት ይፋ እንደሚያደርግ አስታውቋል። ተቃዋሚዎች የዛሬውን ጁምዓ ጸሎት ያካሄዱት እዚያው አድማ መጥተው በተቀመጡበት አደባባይ ላይ ነው። አንደኛው ኢማም በዚሁ ወቅት በሱዳን የውጭ ጣልቃ ገብነት እንዳይኖርና ወታደራዊው ጉባኤም የሀገሪቱን ክብር እንዲያስጠብቅ ጥሪ አስተላልፈዋል። ሰልፈኞቹም ጦር ሰራዊቱ ያወጀውን የሁለት ዓመታት የሽግግር ጊዜ አንቀበልም፣ ሲቪል አስተዳደር ለመመስረት ቆርጠናል ብለዋል።
በሌላ በኩል በደቡብ ሱዳን አዲስ በተደረሰው የሰላም ስምምነት መሠረት የተቃዋሚው መሪ ሪክ ማቻር ግንቦት 7 2011 ዓ.ም ወይም ከዚያ በፊት ነው በብሔራዊ አንድነት የሽግግር መንግሥት ምስረታ ላይ ለመሳተፍ ጁባ ይደርሳሉ ተብሎ የሚጠበቀው። ሆኖም የኤስፒኤልኤምአይኦ ማለትም ተቃዋሚው የደቡብ ሱዳን ሕዝብ አርነት እንቅስቃሴ ግን የማቻርን ትክክለኛ መመለሻ ቀን እስካሁን አላሳወቅም። ማቻር በአዲሱ መንግሥት ውስጥ ተቀዳሚ ምክትል ፕሬዚደንት ነው የሚሆኑት። ለስምንት ወራት ሲካሄድ ቆይቶ በሚያበቃው የጸጥታ አደረጃጀት እስካሁን ከመግባባት አልተደረሰም ሲሉ አንድ ከፍተኛ የኤስፒኤልኤምአይኦ ባለሥልጣን ተናግረዋል። የማቻርንም ወደ ጁባ መመለሻ ቀን ጥያቄ ውስጥ ያስገባው ይኸው መሆኑን አብራርተዋል። ማቻር በተያዘው የጊዜ ሰሌዳ መሠረት ወደ ሀገራቸው ካልተመለሱ አዲሱን መንግሥት ለመመስረት በተያዘው ጥረት ላይ ተጽዕኖ ይኖረዋል ተብሏል።
ከሰሐራ በስተደቡብ ካሉ የተለያዩ ሀገሮች ተነስተው ሊቢያ ውስጥ በከባድ ሁኔታዎች ታስረው ይገኙ የነበሩ 163 ፍልሰተኞችን አውጥቶ ወደ ኒጀር መውሰዱን የተባበሩት መንግሥታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ፍልሰተኞቹ እንዲወጡ የተደረገው ከሁለት ሳምንታት በፊት ባገረሸው ጦርነት ለአደጋ ከተጋለጡበት የውጊያ ቀጠና መሆኑን ዩኤንኤችሲአር ገልጿል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ትዝታ ብላቸው ታቀርበዋለች።
163ቱን ፍልሰተኞች በሁከት ከተዘፈቀችው የሊቢያ ዋና ከተማ ትሪፖሊ ዛሬ ያነሳው አውሮፕላን ኒጀር ዋና ከተማ ኒያሚ በሰላም አርፏል። የዛሬው በረራ የትሪፖሊ ውጊያ የዛሬ ሁለት ሳምንት አካባቢ ከተቀሰቀሰ ወዲህ የመጀመሪያው ሲሆን በማጎሪያ ውስጥ ተይዘው የቆዩት ፍልሰተኞች ከነበሩበት የከበደ ሁኔታ ጦርነቱ እየሰፋ በሄደ መጠን ለአደጋ የመጋለጣቸው አጋጣሚም እየሰፋ መምጣቱን የመንግስታቱ ድርጅት አስታውቋል። ድርጅቱ ባለፉት 2 ሳምንታት ውስጥም ሌሎች 300 ስደተኞችን ማስለቀቅ መቻሉን የዩኤንኤችሲአር ቃል አቀባይ ባባር ባሎች አመልክተዋል። ከፍተኛ ኮሚሽነሩ አሁንም እዚያው ትሪፖሊ አካባቢ በሶስት ማጎሪያዎች ውስጥ መውጫ አጥተው የተጠመዱና እየተባባሰ ባለው ሁከት ለበረታ አደጋ የተጋለጡ 3000 ስደተኞች ጉዳይ እያሳሰበው መሆኑን ባሎች ለቪኦኤ ገልጸዋል። ስደተኞቹ ኤርትራን፣ ማሊን፣ ናይጄሪያን፣ ሱዳንና ሶማሊያን ከመሳሰሉ የአፍሪካ አገሮች ወከባና ጥቃትን እየሸሹ የወጡ መሆናቸውንም ቃል አቀባዩ አክለው ጠቁመዋል።
As fighting moves closer to these detention centers, the worry is
ውጊያው ወደ እነዚያ የማጎሪያ ማዕከላት እየቀረበ በሄደ መጠን ስደተኞቹም ወደ ህይወትና ሞት ሁኔታ በጣም እየቀረቡ ይሄዳሉ። ለዚህ ነው በማጎሪያዎቹ ውስጥ ያሉትን ሁሉ ማስለቀቅና ከዚያም ደህንነቱ ወደ ተረጋጋ ስፍራ ማዛወር እጅግ አስፈላጊ የሚሆነው።
በጀነራል ሐሊፍ ሐፍታር የሚታዘዙት ተዋጊዎች ትሪፖሊን ለመያዝ ጦርነት ከከፈቱ ወዲህ ባለፉት 2 ሳምንታት ውስጥ ከ200 በላይ ቁጥር ያለው ሰው መገደሉን የዓለም የጤና ድርጅት አስታውቋል። ዛሬ ወደ ኒጀር ከተወሰዱት መካከል በአስሮች የሚቆጠሩ ሴቶችና ህፃናትም የሚገኙ ሲሆን ስደተኞቹን ወደ ሌሎች ሀገሮች ለማስፈር ፍቃደኛ ተቀባዮችን እያፈላለገ መሆኑንም ከፍተኛ ኮሚሽነሩ ገልጿል።
የማሊው ጠቅላይ ሚኒስትር ሱሜሉ ቡቤ ሜጋና ምን ለመንግስታቸው ትላንት ስራ ለቋል። ከፕሬዝደንቱ ከኢብራሂም ቡባካር ኬታ ጽፈት ቤት የወጣ መግለጫ ፕሬዝደንቱ ጠቅላይ ሚኒስትሩና መላ ካቢኔያቸው ያቀረቡትን የሥራ መልቀቂያ ጥያቄ ተቀብለዋል ይላል። የሱሜሉ መንግሥት ይህን እርምጃ የወሰደው ባለፈው ወር 160 የፉላኒ ከብት አርቢዎች በተጠርጣሪ የዶጋን አዳኞች መገደላቸውን ጨምሮ በሀገሪቱ ማዕከላዊ ግዛት ሁከት መከሰቱን ተከትሎ ነው። በተባበሩት መንግሥታት ዘገባ መሠረት ባለፈው ዓመት በፉላኒና በዶጋን ማኅበረሰቦች መካከል በተካሄዱ ግጭቶች ምክንያት 600 የሚሆኑ ሴቶች፣ ሕፃናትና ወንዶች ተገለዋል። ዜጎች መንግሥት ሁከቱን ለማስቆም አልቻለም ሲሉ ከሁለት ሳምንታት በፊት በዋና ከተማዋ ባማኮ ግዙፍ የተቃውሞ ሰልፍ ማካሄዳቸው ይታወሳል። ማሊ እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም ባማኮ ውስጥ ለአጭር ጊዜ የቆየውን ወታደራዊ መንግሥት ግልበጣ ተከትሎ ሙስሊም ጽንፈኞች አብዛኛውን ሰሜናዊ ግዛት ከተቆጣጠሩ ወዲህ ሀገሪቱን ለማረጋጋት እየጣረች መሆኗ ይዘገባል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ በ2016ቱ ምርጫ ዶናልድ ትራምፕ ባሸነፉበት ምርጫ ማለት ነው እጇን አስገብታ እንደሆነ ለማጣራት ዋናው መርማሪ ሮበርት ሙለር ባካሄዱት ምርመራ ፕሬዚደንቱ የሀገሪቱን ሕግ በመጣስ ለማስቆም የሞከሩት ነገር ካለ 16 ጉዳዮችን አይተዋል። በመጨረሻ የደረሱበት ድምዳሜም ፕሬዚደንቱ ሕግን ለመተላለፍ ማሰባቸው ማረጋገጥ እንዳልቻሉ መሆኑን ገልጸዋል። ትናንት ይፋ የተደረገው 448 ገጾች ያሉት የማለር የምርመራ ውጤት ሪፖርት ትራምፕም ሆኑ የምርጫ ዘመቻ ረዳቶቻቸው ሚስተር ትራምፕ በተቀናቃኛቸው ሂላሪ ክሊንተን ላይ የበላይነት እንዲጎናጸፉ ለማድረግ ከሩሲያ ጋር መመሳጠራቸውን የሚያረጋግጥ ነገር የለም ሲል ደምድሟል። ምርመራው በትራምፕ ዘመቻ ውስጥ የሰሩ ሰዎች ከሩሲያ መንግሥትና ግለሰቦች ጋር ግንኙነት ካላቸው ሰዎች ጋር መገናኘታቸውን ለመመዝገብ ቢችልም ማስረጃው ግን በፕሬዚደንቱ ላይ የወንጀል ክስ ለመመስረት በቂ አይደለም ሲሉ ልዩ መርማሪው ሮበርት ማለር በሪፖርታቸው ላይ አስፍረዋል። ሩሲያ በዩናይትድ ስቴትስ ምርጫ እጇ አለበት የሚለውን ጥርጣሬ አስመልክቶ የፌዴራሉ መንግሥት የያዘውን ምርመራ አቅጣጫ ለማሳትና ለማገድ ግን በሁኔታው የተበሳጩት ዶናልድ ትራምፕ ብዙ ሙከራዎች ማድረጋቸውን ሪፖርቱ ሳይገልጽ አላለፈም።
በመጨረሻም የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በኖትርዳም ካቴድራል ላይ ከባድ የእሳት ቃጠሎ ከደረሰ በኋላ ዛሬ በኤሊሴ ቤተ መንግሥት ከዩኔስኮ ልዑካን ቡድን ጋር ተገናኝተው ይወያያሉ። ዩኔስኮ ታዋቂውን ጥንታዊ ካቴድራል በዓለም ታሪክ ቅርስነት የመዘገበው እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ.ም መሆኑ ይታወቃል። የዓለም የቅርስ ማዕከል ዳይሬክተር ሚሼል ሮስለር ቃጠሎ የደረሰበትን ካቴድራል ከጎበኙ በኋላ ሲናገሩ ሁለት ሦስተኛ የሚሆነው የኖትርዳም ካቴድራል ጥንታዊ ጣራ ጋይቷል ብለዋል። ፕሬዚደንት ማክሮን እድሳቱ ፈረንሳይ በ2024 የበጋ ኦሊምፒክን በምታስተናግድበት ጊዜ ተጠናቆ ማየት እፈልጋለሁ ብለዋል። አንዳንድ ባለሙያዎች ግን ከካቴድራሉ ታሪካዊነት አንጻር የቀድሞ ጥንታዊ ገጽታውን ልቅም አድርጎ ለመመለስ ፕሬዝደንቱ ባቀዱት ጊዜ ላይደርስ እንደሚችል ይጠቁማሉ። በዋሽንግተን የካቶሊክ ዩኒቨርሲቲ ረዳት ፕሮፌሰርና የኪነ ጥበባት ክፍሉ ሊቀመንበር ኖራ ሄይማን በበኩላቸው ሲናገሩ ኖትርዳም የተስፋና የፈረንሳይ መለያ እንዲሁም የካቶሊክ እምነት ምልክት ነው ብለዋል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 11 2011 ዓመተ ምህረት ምሽት ፕሮግራም ነው።
ባለፈው ዩናይትድ ስቴትስ ፕሬዝደንታዊ ዘመቻ ወቅት ሩሲያ እጇን ዶላ እንደሆነ ለማጣራት ለ22 ወራት ያህል ሲካሄድ የቆየው ምርመራ ውጤት ሪፖርት ለተወካዮች ምክር ቤቱና ለሕዝብ ትላንት ሐሙስ ይፋ ተደርጓል።
ሴራም ሆነ የማሰናከል ተግባር የለም። ለእኔ መልካም ለት ሆኖልኛል። ሴራም ሆነ የማሰናከል ተግባር እንደሌለ ተገልጧል። በነገራችን ላይ በፊትም አልነበረ፣ ለወደፊትም አይኖርም።
ፕሬዚደንት ዶናልድ ትራምፕ ናቸው ይህንን ያሉት። ዴሞክራቶቹ እንደራሴዎችም የሚሉት አላቸው።
ልዩ ካውንስል ፕሬዚዳንቱን ከማሰናከል ተግባር ነጻ እንዳላደረጋቸው በግልጽ አስቀምጧል። አሁን ፕሬዚዳንቱ ለፈጸሙት ተግባር ተጠያቂ እንዲሆኑ የማድረጉ ኃላፊነት የሚጣለው ምክር ቤቱ ላይ ነው።
ዲሞክራት እንደራሴ ጄሮልድ ናድለር ናቸው። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
አዲሱ የኦሮሚያ አመራር የተሰጠውን ትልቅ ኃላፊነት በመገንዘብ ለሕዝብ ጥያቄ ተግቶ እንዲሠራ ጠቅላይ ሚኒስትር አብይ አህመድ አሳስቡ። የክልሉ ከፍተኛ አመራር የሽኝት ዝግጅት በትላንትናው ዕለት አዳማ ውስጥ ተካሂደዋል። ሙክታር ጀማል ተጨማሪ አለው።
በትላንትናው ዕለት ሐሙስ የጨፌ የኦሮሚያ አመራር ሹመት በኋላ የተደረገው የክልሉ አመራሮች ሽኝት ዝግጅት ላይ አቶ ለማ መገርሳ፣ ዶክተር ወርቅነህ ገበየው፣ ወይዘሮ ጠይባ ሐሰንና አቶ አለሙ ስሜ የሜዳሊያ ሽልማት ተበርክቶላቸዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በዝግጅቱ ላይ እንደገለጹት ይህ ሽልማት የጀግንነትና አመራሮቹ ላስመዘገቡት ትልቅ አስተዋጽኦ ብሎም ወደ ሌላ ግዳጅ ለሚጓዙበት ምዕራፍ የሽኝት ሽልማት መሆኑን ተናግረዋል። ዶክተር አብይ በተለይ ስለ አቶ ለማ መገርሳ አብዝተው የተናገሩ ሲሆን አቶ ለማ በምጥ ሰዓት የኦሮሞን ሕዝብ ከጭንቅ የታደጉ፣ ራሳቸውን ለመስዋዕትነት ያቀረቡና ችግሮችን መሻገር እንዲቻል ከፍተኛ አስተዋጽኦ ያበረከቱ መሪ ናቸው ብለዋል። የዛሬዎቹ መሪዎችም የቀደምቶቻችሁን ፈለግ በመከተል የተሻለ ትሰሩ ዘንድ ሹመት ሳይሆን ሀደራን የተሰጣችሁ ሲሉ ነው ለተራ ተቀባዮች መልእክታቸውን ያስተላለፉት። ዶክተር አብይ አህመድ
እርጋን ስንቀቡ ረፊና እንቦቀቲና ቢሮ ጩፈተኒ
ለእናንተ ያለኝ መልእክት አትሰኙ፣ አትረፍ፣ ቢሮአችሁን ዘግታችሁ አትቀመጡ፣ ሩጡና ይህንን ህዝብ አገልግሉ። የኦሮሞን ህዝብ ማገልገል ትልቅ ክብር መሆኑን አውቃችሁ አዲስ ስልጣን ሳይሆን አዲስ ተጠያቂነትና ኃላፊነት ማግኘት መሆኑን አስባችሁ በአባ ገዳዎች በመመከር ከቄሮና ከቀሬ ጋር በመመካከር ከኦሮሞ ምሁራን ጋር በመመካከር የኦሮሞን መሬት ለማልማት እንድትሰሩ ይህ ሀደራ የመንግስት፣ የጨፌው፣ የመላ ኦሮሞ ህዝብ ሀደራ እንደሆነ መልእክቴን ላስተላልፍላችሁ ፈልጋለሁ።
ኢማናንኩን ከሞቱማ ከንጨፌ ከኑመት ኦሮሚያ ጉቱ አከቴ እርጋኩን ሲደበርሱ በርባድ።
በዝክረ በዓሉ ላይ የተገኙት ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ዘመኑ የለውጥ ዘመን ነው ብለዋል። የብልጽግና ጉዞን እውን የምናደርግበት ወሳኝ ምዕራፍና ወደ ምዕራፉ ለመሸጋገር ደግሞ ብዙ እንቅስቃሴዎች መደረጋቸውንም አስታውሰዋል። በአሁን ጊዜ ለውጡንም ተሳፍረናል። ይህ የለውጥ ጉዞ ስኬታማ ውጤቶችንም እያስመዘገበ፣ በተለያየ መልክ ደግሞ ተግዳሮቶችም እያጋጠሙን ነው ብለዋል አቶ ደመቀ። በዚህ ሂደት መሪዎች ሳንኩራራና ሳንንሳፈፍ ደሆችን የማዳመጥ ታሪካዊ ኃላፊነት አለብንም ሲሉ ነው መልእክታቸውን ያስተላለፉት።
ወጣቱ ወንድሜ ሽመልስ ይህንን ኃላፊነት መሸከም ይህንን ታላቅ ህዝብ ይህንን ክልል መሸከም ትልቅ አደራና ትልቅ ኃላፊነት ነው። እስካሁን በመጣበት መንገድ አኩሪና ስኬታማ ጉዞዎችን እንደተጓዘ ገና አዳዲስ ኃላፊነት ውጤትና ለበለጠ ስኬት ለውጡን ለማራመድ ዳሁን ህብረተሰባችንን ለመታደግ ጠንካራ ሀገር ለመገንባት ስለሆነ ይህንኑ እውን ለማድረግ ወንድሜ ሽመልስ እና ጓደኞቹ የስራ ጊዜና ዘመን ይሁንልን።
አዲሱ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት አቶ ሽመልስ አብዲሳ በዛሬው ዕለት ከመሪዎቻችን ትልቅ ነገር ተምረናል ብለዋል። ህዝባችን በመሰዋዕትነት የደረሰበትን ቦታ እናሻግራለን ያሉት አቶ ሽመልስ ሁሉም አካል ባለበትና በተመደበበት ቦታ የተሰጠውን ተልኮ ከግብ ለማድረስ ቀን ከሌት መትጋት እንደሚኖርበት መልእክት አስተላልፈዋል።
ረኮ መተከኛ ይክኔ ኦሮሚያ ቂጣን ጃሬ አከ ኦሮሚያ
የህዝባችንን ችግር በመፍታት ኦሮሚያን በአግባቡ በመገንባት ኦሮሚያ ከራሷ ችግር አልፋ ለሌሎች ህዝቦች እንድትበቃ ለማድረግ ቀን ከሌት መስራት ይጠበቅብናል። ከመሪዎቻችንም ትልቅ ነገር መማር ይኖርብናል። መሪዎቻችን መርተው ታግለው ድል አምጥተው ከሰራቸውን በመምራት መሪዎችን በማፍራት የሚተኳቸውን መሪዎችንም በማፍራት ሊያሳዩን ይችላል። ይህንን ደግሞ በየደረጃው ያለው ማዋቀራችን ባለበት ቦታ ሁሉ መሪዎችን ማፍራት ማዋቀሩን ማጠናከር ሁሉም ቦታ ላይ የህዝባችንን ፍላጎት ሊመለስ የሚችል ትውልድ በማብቃት ጠንካራ የሆነ የኦሮሚያ ብሔራዊ ክልላዊ መንግስት መመስረት ይኖርብናል።
ፈዲውማ ተከኛ ጣሎተ ዴቢስ በከው እንደት አንጎምሱን
በክብረ በዓሉ ላይ የተገኙት ሌላው እንግዳ የትግራይ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል ናቸው። ዶክተር ደብረ ጽዮን ጊዜው የሽግግር ነው፣ ኦሮሚያም ሆነ ሌሎች ክልሎች ብሎም በሀገር አቀፍ ደረጃ ሁሉም የሚለማበትና የሚለወጥበት ትልቅ እድልና አጋጣሚ አለ ብለዋል። ብዙ ለውጥም ማምጣት እንደሚያስችል እምነት አለኝ ብለዋል ዶክተር ደብረ ጽዮን። በዚህ ሂደት ውስጥ ውጤቶችና ስኬቶች ብቻ ሳይሆኑ ተግዳሮቶችም እንደነበሩ መሸሸግ አልፈልጉም። የትግራይ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤል
ሁላችሁም እንደምታውቁት በኦሮሚያም በአገራችንም ደረጃ ብዙ ፈተናዎች ናቸው ያሉን፣ ብዙ ችግሮች ገጥመውናል። የሰላም የመፈናቀል ህገ መንግስቱ ዙሪያም በርካታ እንቅፋቶች የገጠሙን፣ ፌዴራል ስርዓታችንም እንደዚሁ ፈተና ላይ የወደቀበት ጊዜ ነው። እንደዛም ሆኖ ግን ጉዟችን ብሩህ ነው። ችግሮች ቢኖሩንም በርካታ እንቅፋቶች ቢገጥሙንም እነዚህን በሙሉ ማለፍ እንችላለን።
ለአሜሪካን ድምጽ ሙክታር ጀማል ነኝ ከአዳማ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
አዲሱ የኦሮሚያ ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ዛሬ ከደምቢዶሎና ቄለም ወለጋ ዞን የማኅበረሰብ ተወካዮች ጋር ተወያይተዋል። ቪኦኤ ያነጋገራቸው የውይይቱ ተሳታፊዎች በዞኑ ሰላም እንደሚያሰፍኑ ተናግረዋል። ምክትል ርዕሰ መስተዳድሩ የደምቢዶሎ ውይይታቸውን አጠናቀው በኦሮሚያና በቤንሻንጉል ጉምዝ አዋሳኝ አካባቢዎች ጸጥታ ላይ ለመምከር ወደ አሶሳ ሄደዋል። ናኮር መልካ ከነቀምቴ ተጨማሪ ይዟል።
የኦሮሚያ ክልል አዲሱ ምክትል ርዕሰ መስተዳድር በደምቢዶሎ ከተማ ቅጽበታዊ የሆነ ጉብኝት ማድረጋቸውን የቄለም ወለጋ ኮሚኒኬሽን ጉዳዮች ጽሕፈት ቤት አስታውቋል። አቶ ሽመልስ የዞኑንና አካባቢውን ፍጹም ሰላም ለመመለስ መንግስት እየሰራ መሆኑን ማስታወቃቸውን የክልሉ መገናኛ ብዙሃን ቴሌቪዥን ኦቤን ዘግቧል። የደረስንበት ምዕራፍ በጣም የተወሳሰበና ከፍተኛ መስዋዕትነት የሚፈልግ በመሆኑ በዛው ልክ መዘጋጀት ይኖርብናል ማለታቸውንም የኢትዮጵያ ዜና አገልግሎት ዘግቧል። ከዳሌ ሰዲ ወረዳ በውይይቱ ላይ የተሳተፉት አቶ መለሰ ሂካ የምክትል ርዕሰ መስተዳደሩን ቅጽበታዊ ጉብኝት አድንቀው ስለተወያዩባቸው ጉዳዮች ተከታዩን ብለዋል።
ከህዝቡ ጋር የተደረገው ውይይት እጅግ በጣም ደስ ማርኪ ነበር። ህዝቡ ሲያነሳ የነበረው የጸጥታ ጉዳይ፣ ስለ ልማት ጉዳይ አንስተው ነበር። ይህ በቀደም ትላንት ተሾመው እዚህ ዛሬ ወለጋ መገኘታቸው እጅግ በጣም ደስ የሚያሰኝ ነው። ይህ ትውልድ ለዚህ ህዝብ እንዴት ምን ያህል ያስባል የሚለውን ነገር ነው የሚያሳይህ። እናንተ የአንድ አባት የአንድ እናት ልጆች ሆናችሁ መቀራረብ ምንድን ነው ያቃታችሁ? ካቃታችሁ ስለምንድን ነው የአገር ሽማግሌ ጠርታችሁ እንደምንያታደርጉ ተብሎ ነበር? እንደዚህ ከቀጠለ ደግሞ ልማታችሁ እንዳይሰራ የሚያደርገው ይሄኛው ስለሆነ በተቻለ መጠን እኛም እንሰራለን። ራንሰታችን የሰጠናቸው ነገሮች አሉ። እነዚህን ሰዎች ደግሞ በተቻለ መጠን ደም ከሚፈስ ሁለቱም ቁጭሮ እንዲያወሩ እንዲነጋገሩ ተነግሯቸዋል። እጅግ አርሲ መልስ ነው ሰጡን።
ሌላው የውይይቱ ተሳታፊ ሀጂ አህመድ አልይ አቶ ሽመልስ ፍጹም ሰላም ወደ ቄለም ወለጋ እንዲመለስ ተሳታፊዎቹን ቃል ማስገባታቸውን ጠቅሰው እንዲህ ብለውኛል።
ቄለም ወለጋ ትንሽ ሰላም ስለሌለ ችግሩን ለመፍታት ብሎ ህዝቡ ጋር ለመወያየት ብሎ መምጣታቸው በጣም ህዝቡ ደስ ብለዋል። እነሱም አማና የወሰዱ አሉ። እኛም ደግሞ አማና ወስደን ሰላማችን እንጠብቃለን ብለን ሰላሙ የእኛ ጉዳይ ስለሆነ እኛ እንጠብቃለን ብለን ከእነሱ ጋር ተወያይተናል።
ወይዘሮ ብርቱካን ቶሎሳ ምክትል ርዕሰ መስተዳድሩ በኦሮሞ ነጻነት ግንባር ታጣቂዎችና መንግስት መካከል እየታየ ያለውን ጥል ለመፍታት እንዲሰሩና በጥሉ ምክንያት ሰለባ እየሆኑ ያሉትን ንጹሐን ዜጎች እንዲታደጉ መጠየቃቸውን ለቪኦኤ ገልጸዋል። የዞኑ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሀብታሙ ከተማ በጸጥታ ችግር ምክንያት በዞኑ የተጓተቱ የመሰረተ ልማት አውታሮች ግንባታ በፍጥነት እንዲጠናቀቁ መንግስት እንደሚሰራ ምክትል ርዕሰ መስተዳድሩ ቃል መግባታቸውን አመልክተዋል። አቶ ሽመልስ አብዲሳ የደምቢዶሎ ውይይታቸውን አጠናቀው በኦሮሚያና ቤኒሻንጉል ጉሙዝ አዋሳኝ አካባቢዎች ጸጥታ ዙሪያ ለመምከር ወደ አሶሳ ማቅናታቸው ታውቋል። ለአሜሪካ ድምፅ ናኩር መልካ ከነቀምቴ።
ወደ ቀጣይ ዘገባ እናልፋለን። ከምስራቅና ከምዕራብ ጉጂ ዞኖች የተፈናቀሉ የጌዴዮ ብሔረሰብ ተወላጆች ለተለያዩ በሽታዎችና ለምግብ እጥረት መጋለጣቸውን እየተናገሩ ነው። አጣዳፊ ተቅማጥና ማጅራት ገትርን የመሳሰሉ ወረርሽኝ አስከታይ ችግሮች በመጠለያ ጣቢያዎች ውስጥ መታየታቸውን እዚያው ያሉ የአካባቢው የጤና ባለሙያዎች ገልጸዋል። በመጠለያ ጣቢያዎች ተከሰቱ ባሏቸው ህመሞች የሞቱ ሰዎች መኖራቸውንም ባለሙያዎቹ ተናግረዋል። ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ትላንት ባወጣው መግለጫ ከፍተኛ የምግብ እጥረት መኖሩን ገልጾ ዜጎች ለከፋ ወረርሽኝ ሊጋለጡ እንደሚችሉ አስጠንቅቋል። ቡድኑ የተፈናቀሉ ዜጎች ለከፋ ችግር መጋለጣቸውን ጠቅሶ ሰብአዊ ድጋፍ ሰጪ ድርጅቶች እንዲረባረቡና እርዳታውን እንዲያሳድጉ ጥሪ አቅርቧል። የክልሉ ጤና ቢሮ ለቪኦኤ በሰጠው መግለጫ ደግሞ ወረርሽኝ ተከስቷል መባሉን አስተባብሎ ታመው ሆስፒታል የገቡ ሰዎች ተመርምረው ከተጠቀሱት በሽታዎች ነጻ መሆናቸው ተረጋግጧል ብሏል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ ዘገባ ልኳል።
ስማቸው እንዲገለጽ ያልፈለጉ በገደብ ወረዳ ከሚገኙ መጠለያ ጣቢያዎች በአንድ ውስጥ የሚገኙ ተፈናቃይ የሚሰጣቸው የዕለት ምግብ በቂ አለመሆኑን ጠቅሰው ከረሃቡ ይልቅ አሁን ለተለያዩ በሽታዎች እንደተጋለጡ ተናግረዋል።
ምንም አናገኝም። ልጆቹም አሁን በነፍስ ናቸው። በዛ ምንም የላቸውም። የምግብ ማጣት ላይ እናት የምን አምጥታ ታጥባ? የምትበላ ነገር የለ፣ የምጠጣ ነገር የለ። ምንም አናገኝም። ያ ከሱ ጥረት ነው። ሰውም እየሞተ ትልልቆቹም እየሞቱ ነው።
ከአንድ ሳምንት ወዲህ ያለንበት ሁኔታ አስከፊ ነውም ብሏል። ዝናብ እየጣለ በመሆኑም ተስፋ የሚያስቆርጡ ነገሮች እየገጠሙን ነው በማለት ተናግሯል። ልጆቻቸው በሳል ከፍተኛ ትኩሳት፣ ትውከትና ተቅማጥ ታመውባቸው እንዳሳከሟቸው ገልጾ ሆኖም ግን ተመልሶ እንደሚታመሙ ተናግሯል። የእሳቸው ብቻ ሳይሆን በርካታ ህጻናት፣ ወላድ እናቶችና እርጉዝ ሴቶችም በአንዳንድ በሽታ እየተያዙ መሆናቸውን ጠቁመዋል። ለተፈናቀሉ ዜጎች የህክምና አገልግሎት እየሰጠ የሚገኘው የጤና ባለሙያ መረጃ እንዳያወጡ ማስጠንቀቂያ ስለተሰጣቸው ስማቸው እንዳይገለጥ ጠይቀውኝ የወረርሽኝ በሽታዎች ታይቷል ብለዋል። በውል የተከሰተው ወረርሽኝ ተቅማጥና የማጅራት ገትር በሽታ መሆናቸውን እንዲሁም አተት መከሰቱ ተረጋግጦ በቂ ዝግጅት የተደረገ ቢሆንም እንዲገለጽ አልተፈለገም ነው ያለው።
ኤደብሊዲ ሳስፈክት ተደርጓል እና ፊዚሽያኖች እንትን ብሏል፣ ግን ፖለቲከኞች ይህ ነገር ድጋሚ እንዳታወሩ ዛሬ በቲትና መሳይ ማስጠንቀቂያ ታችንም አንድ ላይ ሰብስቦ እንዳይ ነገር ነው አያወሩት እና አዎ ተከስቷል። ዳግኖስስም እንዳናደርግ እንዳይ ነገርም እንዳናወራ ምናምን ነው እንግዲህ ዛሬ እንትናሉ ማለት ነው። በጣም እየተባባት ምንም አይነት ለውጥ የለም በዛ ሳለ ማለት ነው።
የተፈናቀሉ ዜጎች ያሉበት መጠለያ ጣቢያዎች ለበሽታ አጋላጭ መሆናቸውም ጠቁሞ የምግብ እጥረት ችግር ቢኖርም ከመጀመሪያው አሁን ለውጥ መኖሩን ተናግሯል። በመጠለያ ጣቢያዎች ተከሰቱ ባላቸው የወረርሽኝ በሽታዎች የሞቱ ሰዎች ስለመኖራቸውም ተናግሯል።
የሞቱ ማለት ነው ከትላንት ወዲያ አንድ ነበረ፣ ባለፈው ከዛ ፊት ደግሞ አንድ ሰው ነበረ፣ ከዛ ፊትም አንድ ሰው እንዲሆናል እና ሜኒንጃይተስ ነው ተጀመረ። እስከ 8 ሰው ሆስፒታል አድሚት ሆኖ ተኝቷል። አንዱ ይዛን አርፏል ማለት ሞቷል ማለት ማጅራት ክትል ማለት ነው። በተለያዩ ሳይቶች ላይ እንግዲህ የተከሰቱ ናቸው። አሁን ሪፈር ተደርጎ ያው በየሳይቱ ማናጅ ማድረግ ስለማይቻል እንደ አይነት ኬቶች ደግሞ ሆስፒታል አድሚት ሆነው ነው ማናጅ የሚደረጉት። በፊዚሽያን ፎሎ አፕ ስለሚያስፈልጋቸው እና ሁሉም እዛ ናቸው፣ ሆስፒታል ናቸው። ገደብ ሆስፒታል እኔ ጎት ይገኛ።
የገዲዮ ዞን ጤና መምሪያ ኃላፊ መረጃ እንዲሰጡን የእጅ ስልካቸው ላይ ብንደውልም በስልክ መረጃ አልሰጥም ብሏል። የክልሉ ጤና ቢሮም ጤና ጤና ነክ ድንገተኛ አደጋ ቁጥጥርና ምላሽ ስርዓት አስተባባሪ ተወካይ አቶ አባተ አዶሳ በበኩላቸው ተፈናቃዮች ባሉባቸው አካባቢዎች የተፈጠሩ የወረርሽኝ በሽታዎች የለም ብሏል። ታመው ሆስፒታል የገቡ ታካሚዎችም ተመርምረው ነጻ መሆናቸው ተረጋግጧል ያሉት አቶ አባተ የምግብ እጥረት ችግር ግን ሊኖር ይችላል ብሏል።
አልተነሰተም ላብራቶሪ ቴስት ተደርጎ ኔጌቲቭ ነው የሆነው ሁሉ።
እዛ አካባቢ ያሉ የሕክምና ባለሙያዎች ግን አለ የሞቱም አሉ በዚህ ምክንያት ይላሉ።
በሌላ በኩል ድንበር የለሽ የዓለም አቀፍ ነጻ ሐኪሞች ቡድን ኤምኤስኤፍ ትላንት ባወጣው መግለጫ የዜጎች መፈናቀል ያስከተለው ቀውስ ለከፍተኛ የምግብ እጥረት እንዳጋለጣቸው ገልጦ ባለፉት ሁለት ሳምንታት ብቻ እድሜያቸው ከ500 የሆኑ 205 ህጻናት ለበሽታ ተጋልጠው መታከማቸውን እንዲሁም 55 ጨቅላ ህጻናት መታየታቸውን አስታውቋል። በምግብ እጥረት በሽታ የሚሰቃዩ እርጉዝ ሴቶች መኖራቸውን የገለጸው የሐኪሞች ቡድን መግለጫ ዓለም አቀፍ ረጂ ድርጅቶች በስቃይ ላይ የሚገኙ በመቶ ሺዎች ለሚቆጠሩ ዜጎች ሰብአዊ ድጋፍ እንዲያደርጉና በማድረግ ላይ የሚገኙት ደግሞ ድጋፋቸውን እንዲያሳድጉ ጥሪ አቅርበዋል። ቡድኑ ከምግብ እጥረት በተጨማሪ ዜጎች በንጹህ የመጠጥ ውሃ እጦት እንደሚቸገሩና በአስቸጋሪ ሁኔታ ውስጥ እንደሚኖሩ አረጋግጧል። በገደብ ወረዳ የጤና ጣቢያዎች ውስጥ የሚገኙ እድሜያቸው ከአምስት ዓመት በታች የሆኑ ህጻናትን ለይቻለው የሚለው የሐኪሞች ቡድን ሪፖርት ህጻናቶቹ የገጠማቸው የምግብ እጥረት በዓለም አቀፍ ደረጃ አስከፊ ከሚባለው በላይ ነው ብሏል። በመሆኑም አስቸኳይ ምላሽ ያሻቸዋል ነው ያለው። በአካባቢው ያለው የህክምና ቁሳቁስ ያረጁና የፈጁ በመሆናቸው የተሻለ ህክምና ለመስጠት አዳጋች ነው ብሏል መግለጫው። በመጠለያ ጣቢያዎች ያለውን ችግር ይበልጥ አስቸጋሪ የሚያደርገው በምግብ እጥረት የተጎዱ ህጻናት ወደ ህክምና ጣቢያ የሚመጡት ከረፈደ ወይም በጣም ከተጎዱ በኋላ መሆኑን የጠቀሰው ደግሞ በስፍራ የሚገኙት የሐኪሞቹ ቡድን መሪ ማርኩስ ቦይንግ ነው። የአካባቢው የጤና ኃላፊዎች ከሳምንት በፊት በሺዎች የሚቆጠሩ ተፈናቃዮች በተቅማጥ በሽታ እንደተጠቁ ሪፖርት ማድረጉን ጠቁመው ዜጎች በከፋ የወረርሽኝ በሽታ ሊጠቁ እንደሚችሉ አስታውቀዋል። ችግሩን በአጭሩ ለመፍታት የአካባቢው ንጽህና መጠበቅ፣ ውሃ ማቅረብና በቂ ሽንት ቤቶችን ማዘጋጀት እንደሚያስፈልግ አሳስበዋል መግለጫው። የህክምና አገልግሎት መስጠትና ሰብአዊ ድጋፍ ማቅረብ ዘላቂ መፍትሄ እንደማይሆን የገለጸው በኢትዮጵያ የቡድኑ ኃላፊ መሐመድ ሞርሽድ ዜጎች ወደ ቀያቸው እንዲመለሱ ሁለንተናዊ ጥረት ከዞኖች እስከ አገሪቱ መንግስት ድረስ መደረግ አለበት ብለዋል። ከዚህ ጋር በተያያዘም ተፈናቃዮች ባሉባቸው አካባቢዎች ውሃ ወለድ በሽታ የመከሰት እድሉ ሰፊ በመሆኑ ከወዲሁ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማሳሰቡን ከሶስት ቀናት በፊት የኢትዮጵያ ዜና አገልግሎት መዘገቡ ይታወሳል። አሁንም በገዲዮ ዞን ከምስራቅና ምዕራብ ጉጂ ተፈናቅለው የመጡ ዜጎች በመጠለያ ጣቢያዎች በአስቸጋሪ ሁኔታ ውስጥ ይገኛሉ። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማሰማት ያደረጉት ሰልፍ በፖሊስ መበተኑ ተነግሯል። ስለ ትናንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች የሚነሱ ቅሬታዎችን የሚያስቃኝ ጥንቅር ሀብታሙ ስዩም አዘጋጅቷል፣ ቀጥሎ ይቀርባል።
ላለፉት ሦስት ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ልምምድ ላይ ያሉ የሕክምና ተማሪዎች። ከአንድም ሁለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለሥነ ልቦናና ኢኮኖሚያዊ ጫና ያበቁንን ችግሮች ዘርዝረናልም ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በሥራ ልምምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራል።
ከጥቃቅን ጥያቄዎች፣ ከመሰረተ ልማት ላይብረሪ፣ መማሪያ ክፍሎች፣ የማጥኛ ቦታዎች ጀምሮ እስከ ኢቫሉዌሽን፣ ግሬድ አሰጣጥ፣ የውጤት አያያዝ፣ የፈተናዎች ተነስቶ እስከ የመጨረሻ ዓመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን፣ በሲኒየር ዶክተሮች ላይ የሚደርሰው ስድብ፣ በታካሚዎች እና ከእነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባ እና ስድብ፣ ይሄ ሁሉ ይቁም። ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበረ።
እኒህና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣዩ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም።
እና መጀመሪያ ከግቢ ስንወጣ አላየንም ነበረ።
በሰልፉ ተሳታፊ ከነበሩትና ስሜ አይጠቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ትሞልታ እንዲት አስታውሳለች።
መግለል ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበረ። በዛ መሃል ወደቁ። ሰውድቅ እንኳን ለኔ ርህራሄ ሊያሳየኝ ይቅርና በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። እንደምንም ጓደኛዬ መታ አንስታው ሻይ ቤት ገባን። እሱ መንገድ ላይ ሲሽ ወደቁ መጡ። ሻይ ቤት ገብቼ ከለላ በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ይውጡ እየተባለን የተመጣ ነው።
አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች 6 ዓመታትን በትምህርት ያሳልፋሉ። ከ6ቱ ዓመታት መካከል የመጨረሻውን 1 ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እኒህ የሕክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማዕረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ሕሙማንን የማከምና የማስተናገድ ሥራዎችን እንደሚሰሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲያቸው የመሠረተ ልማት ጉድለት ጋር አብረው ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር በአርሲ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ሕክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ።
ብዙ ጊዜ ኢንተርንሺፕ ላይ ያለን ሰው ልክ እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ በሕክምና ትምህርት ቤቶች ውስጥ። ይሄ የረጅም ጊዜ ባህል ነው። ከዚህ በተጨማሪ ልክ አንድ ሰው ትርፍ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በሕክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው አካሄድ ነው፣ ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሺፕ ላይ ያለ ሐኪም 36 ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታዎች እንደሚታየው ማደሪያ ቦታም የለው። ከዛ በተጨማሪ ምንም አይነት ክፍያ አይከፈልም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ያወረድ ደሞዝ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንቋሸሽ ደስ የማይል ንግግሮች ከታካሚ ፊት ይኖራሉ። ከዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር እኚህም ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫዮለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉት። በጅማ ዩኒቨርሲቲ ላይ የታየው ይህ ነው።
በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግሥት መካከል የሚገባው ውል ፍትሐዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለ ውሉ ይህንን አጋርተው።
ትክክል ነው። እሱ የኮስት ሼሪንግ ይባላል። በአገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ የሙሉ የትዊሽንን 15% የሚከፍልበት አይነት ስርዓት ነው ያለው። ነገር ግን ወደ ሕክምና ስንመጣ ትዊሽኑ 15% መሆኑ ይቀርና 100% እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በሕክምና ላይ በምንማረግበት ጊዜ ለ6 ዓመቱ የምንከፍለው ትዊሽን ወይም የተፈራረም ነው ወደ ከ55,000 ወደ 60,000 አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው 427,000 ብር ነው።
በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበረ። እሳቸው በአጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካልኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን።
ዛሬ በብዙ የክርስትና እምነት ምዕራባውያን ተከታዮች ዘንድ የስቅለት ዕለት ነው። ክብሩ በኢየሩሳሌምና በቫቲካን በተለመዱ ሃይማኖታዊ ክንዋኔዎች ታጅቦ ውሏል። ቫቲካን ላይ ብፁዕ አቡነ ፍራንሲስ የመሩት ሥነ ሥርዓት ወትሮም በሚከናወንበት በጥንታዊ የሮማ ኮሎሲየም በተካሄደ የኢየሱስ ክርስቶስ ስቅለት ታስቧል። ሮበርት በርገር ከኢየሩሳሌም፣ ሳቢና ካሴል ፍራንኮ ከሮም ያጠናቀሯቸው ዘገባዎች አሉ። ትዝታ በላቸው ታቀርበዋለች።
ኢየሩሳሌም ዛሬ በሺዎች በሚቆጠሩ ስቅለትና ትንሣኤውን ለማክበር ከመላው ዓለም በገቡ ምዕመናን ተጨናንቃ ውላለች። በአሮጌቱ ኢየሩሳሌም ዶሎርሳ ወይም በጠባቡ የሐዘን መንገድ የኢየሱስ ክርስቶስን የመከራ ጉዞ ለማስታወስ የእንጨት መስቀሎችን በጫንቃቸው የተሸከሙ ክርስቲያን ተምሳሌቱን ደግመዋል። በዕለተ ስቅለቱ ክብር ብዙ ዝማሬዎች ተሰምተዋል፣ ስብከቶች ተነግረዋል፣ 14ቱ አማደ መስቀል በድጋሚ ተዘክረዋል። የሚኒሶታው ፍራንክ ካልድዌልም ከአሜሪካ ኢየሩሳሌም ከገቡ ክርስቲያን አምላኪዎች አንዱ ናቸው።
ሁልጊዜ የኢየሱስ ክርስቶስን የእግር ዱካ እየተረገጥኩ የምራመድ ያህል ነው የሚሰማኝ። በጣም ሃይማኖታዊ ስሜት ነው። እዚህ መገኘት አብዝቶም መልካም ነው።
ምንም እንኳን ኢየሩሳሌምም አካባቢውም ፍጹም ሰላምና የተረጋጋ ቢሆኑም የእስራኤል ፖሊስ አባላትና ወታደሮች በከባዱ ታጥቀው ዋርድያ ውለዋል። የዛሬው ስቅለት ከአይሁድም የፋሲካ በዓል ጋር በመቅጠሙ አይሁድ እስራኤላውያንም ኢየሩሳሌምን በክብር አድምቀዋታል። በሌላ በኩል ደግሞ ከነዚሁ ሃይማኖታዊና ባህላዊ ስርዓቶች በተጨማሪ ሙስሊም ፍልስጤማውያንና ሌሎችም ለሳምንታዊው ጁማአ ሶላት በቅድስናው በዓለም ሶስተኛ ነው ተብሎ በሚታመነው አልአክሳ መስጂድን በማጥለቅለቃቸው የዕለቱ ውበት እጅግ ተደራራቢ ሆኖ መዋሉን ከዚያው የደረሱን ዘገባዎች አመልክተዋል። ይህ በእንዲህ እንዳለ ከኢየሩሳሌም በስተሰሜን ምዕራብ 3500 ኪሎ ሜትር ርቀት ላይ በምትገኘው ሮም ብፁዕ አቡነ ፍራንሲስ የመሩት ሥርዓት ከትላንቱ የጸሎተ ሐሙስ ምሽት አንስቶ እየተከናወነ ይገኛል። በትናንት ምሽቱ የጌታ እራት ሥርዓት ወቅትም አቡኑ ከ60% የሚበልጡት የውጭ ዜጎች የሆኑ ቁጥራቸው ከ500 የሚልቅ እስረኞች መካከል ተገኝተው አብረዋቸው አምሽተዋል። የእስረኞቹን እግሮችም አጥበዋል።
እያንዳንዳችን የሌሎቻችን አገልጋይ መሆን አለብን። ይህ የኢየሱስ ትእዛዝ ነው፣ የወንጌልም ቃል ነው። ኃይለኛ ነኝ የሚል ሁሉ አገልጋይ መሆን አለበት።
አቡኑ ለነገም ለትንሣኤው ዋዜማ ለቅዳሜ ሱር ከዚያው ከቅዱስ ጴጥሮስ መቅደስ ቃለ ቡራኬ ይሰጣሉ።
ክቡራትና ክቡራን፣ አሁን ከምሽቱ 3:38 ሆኗል አዲስ አበባ ላይ። በዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ 8:38 ነው። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ከጉግል ፕሌይና ከአፕስቶር ዳውንሎድ ማድረግ ይቻላል። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ኦድሬስ ሬጅስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። የዜናና የትንታኔው መጽሔት ተጠናቀቀ። እያስተናገድናችሁ ያለነው ሰሎሞን አባተና
ሰለሞን ክፍሌ ነን።
ክቡራትና ክቡራን፣ የዛሬውን የስቅለት ዕለት በምዕራባውያን ክርስቲያኖች ዘንድ እንደዚሁም ከነገ በስቲያ ሆሳና ነው፣ ጸሎታችሁ የሰመረ ጾማችሁም የጽሙና እንዲሆን እየተመኘን በገናን ጋብዝ ምስጋና ዋኒ ነኒ 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 ነ ሐሙስ ሚያዝያ 11 2011 ዓመተ ምህረት ነው። ከምሽቱ 3 ሰዓት ከ41 ደቂቃ ሊሆን ነው። አሁን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ እየተሰራጨላችሁ ያለ ፕሮግራማችን ነው። ወደ ተከታዩ ቅንብር እናልፋለን።
በዩጋንዳ ሕገ መንግሥት የተደነገገው የፕሬዝደንት ዕድሜ ገደብ ሕግ እንዲሰረዝ የሕገ መንግሥታዊ ፍርድ ቤት ውሳኔን ጠቅላይ ፍርድ ቤቱ አጽንቶታል። ውሳኔው እንዲገለበጥ በመጠየቅ ይግባኝ ያሉት ተቃዋሚ የፓርላማ አባላት በጠቅላይ ፍርድ ቤቱ ውሳኔ ማዘናቸውን እየተናገሩ ነው። ሐሊማ አቱማኒ ከካምፓላ ያጠናቀረችውን ቆንጅታዬ ታቀርባለች።
75 ዓመት የነበረው የዕድሜ ገደብ እንዲሰረዝ በመወሰኑ ፕሬዚደንት ዮዌሪ ሙሴቪኒ እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት በሚካሄደው ምርጫ መወዳደር እንዲችሉ መንገዱ ተመቻችቶላቸዋል። የዩጋንዳ ሕገ መንግሥታዊ ፍርድ ቤት አምና እንደ አውሮፓውያን 2018 ዓመተ ምህረት በሰጠው ውሳኔ ለአራተኛ የስልጣን ዘመን መንበሩ ላይ ያሉት ፕሬዚደንት ሙሴቪኒ አሁንም መወዳደር ይችላሉ ብሎ ወስኖላቸዋል። ያን ውሳኔ ነው ትናንት ጠቅላይ ፍርድ ቤቱ ያጸደቀው። ውሳኔውን ከጠቅላይ ፍርድ ቤቱ ሊቀመንበር ባርት ካትሪባ ጋር ሆነው ዳኛ ኢዳድ ሙዋንጉሲያ አንብበውታል።
ደንብና መመሪያን የሚመለከተው ጥያቄ 4-3 በሆነ የድምፅ ብልጫ ውድቅ ሆኗል። ፓርላማው ደጃፍ ላይ የታየውን ሁከት የሚመለከተው አቤቱታም ውድቅ ሆኗል። ፕሬዚደንቱ 70 ዓመት ሲሞላቸው ሥልጣን ማስረከብ አለባቸው የሚለውን አቤቱታ ፍርድ ቤቱ በሙሉ ድምፅ ውድቅ አድርጎ በሕገ መንግሥታዊ ፍርድ ቤቱ የተሰጠው ብይን እንዲጸና ወስኗል።
አራቱ የጠቅላይ ፍርድ ቤቱ ዳኞች የሕገ መንግሥታዊ ፍርድ ቤቱን ውሳኔ ደግፈው ድምፅ ሲሰጡ፣ ሦስቱ የፕሬዝደንታዊ ዕድሜ ገደቡን የሰረዘው ማሻሻያ ከሀገሪቱ ሕገ መንግሥት የሚጻረር በመሆኑ ተቀባይነት ሊኖረው አይችልም ብለው ነበር የተከራከሩት። ለጠቅላይ ፍርድ ቤቱ የቀረበውን የይግባኝ አቤቱታ የሚደግፉት ዳኞች የሕገ መንግሥት ማሻሻያው ሕግ ማረጋገጫ ያልተጠቀሱ አንቀጾችን ያካተተ በመሆኑ የተሳሳተ ነው፣ ስለዚህም ፕሬዝደንቱ ፊርማቸውን ከማኖራቸው አስቀድመው ይህንኑ ለፓርላማው አፈ ጉባኤ ማሳወቅ ይኖርባቸዋል ብለዋል። ለጠቅላይ ፍርድ ቤቱ ይግባኝ አቤቱታ ካቀረቡት ተቃዋሚ የፓርላማ አባላት አንዷ ዊንፍሬድ ኪዛ ጠቅላይ ፍርድ ቤቱ ሀገራችንን ማዳን ሲገባው ሕገ ወጥ አድራጎትን ማጽደቁ የሚያሳዝን ነው ብለዋል።
When they say beating up people was not okay, but was not so serious to warrant a violation.
ሰውን መደብደብ ትክክል አይደለም፣ ነገር ግን ይህን ያክል ከባድ የሕግ ጥሰት ሊባል አይችልም ብለው ሲሉ እነሱ የጥቃቱን ክብደት እንዲረዱ ሰው መሞት አለበት እንዴ? ኧረ ስለ እግዜር አቤት ያልንባቸው ጉዳዮች እንዲህ ውድቅ ለሚያደርጉት ስንከራከር ጊዜ ያጠፋነው ለምንድን ነው? ያሳዝናል።
የዩጋንዳ መንግስት ምክትል ጠቅላይ አቃቤ ሕግ አዶልፍ ሙወሴጊ ደግሞ የጠቅላይ ፍርድ ቤቱን ውሳኔ የሕግ የበላይነትና ዲሞክራሲ በተግባር የታየበት ሲሉ ተደስተውበታል። ውሳኔውን የተቃወሙ ወገኖች በበኩላቸው አሁን እንግዲህ የዩጋንዳ ሕዝብ ያለው አማራጭ ጎዳና ወጥቶ ለአስተዳደራዊ ለውጥ መታገል ነው ብለዋል።
ሐሊማን ካምፓላ ላይ ዋሽንግተን ላይ ቆንጅትን አመሰግናለሁኝ። ይቅርታ የተከበራችሁ አድማጮች፣ ሐሙስ አልኩ መሰለኝ ቀደም ሲል፣ አርብ ተብሎ ይስተካከልልኝ ከትልቅ ይቅርታ ጋር። ወደ ተከታዩ ዘገባችን ወደ ካይሮ እናመራለን። ግብፅ ከነገ ቅዳሜ ጀምሮ ለሦስት ቀናት የሚዘልቅ ብሔራዊ ውሳኔ ሕዝብ ታካሂዳለች። ውሳኔ ሕዝቡ ፕሬዚደንት አብዱልፈታህ ኤልሲሲን በአውሮፓ የዘመን አቆጣጠር እስከ 2030 ዓመተ ምህረት ለመጪዎቹ 11 ተጨማሪ ዓመታት ማለት ነው ስልጣን ላይ ሊያቆይ ይችላል የተባለ ለውጥ በሀገሪቱ ህገ መንግስት ላይ ለማድረግ መሆኑም ታውቋል። እዚህ ውሳኔ ላይ የተደረሰው ምክር ቤቱ ባለፈው ማክሰኞ ባካሄደው ስብሰባ የጦር ኃይሉን ሚና ለማጠናከር የቀረበውን የማሻሻያ ህግ ካጸደቀ በኋላ ነው። በውጭ ሀገሮች የሚገኙ ዜጎች ግን ዛሬ አርብ ነው ድምጽ እየሰጡ ያሉት። የቀረበው የማሻሻያ ሐሳብ ወይም ሐሳቦች የግብጽን ነጻነት ይበልጥ እንዳያፍኑት ስጋት መኖሩን የጠቆመችው ሪፖርተራችን ዝላቲትሳ ሆክ ያጠናቀረችውን ዘገባ አዲሱ አበባ ያቀርበዋል።
ግብጽ ውስጥ እንደ አውሮፓ አቆጣጠር በ2013 በተካሄደ መፈንቅለ መንግስት በዲሞክራሲያዊ ምርጫ ስልጣን የያዙት መሐመድ ሞርሲ ከተወገዱ ጀምሮ ፕሬዝዳንት ኤልሲሲ በአሁኑ ወቅትም እንደ አውሮፓ አቆጣጠር እስከ 2022 ድረስ በሚዘልቀው ሁለተኛ ፕሬዝዳንትነት ዘመናቸው ላይ ይገኛሉ። የኤልሲሲ ደጋፊዎች በበዙበት ምክር ቤት አብላጫ ድምጽ ያለፈው ማሻሻያ ኤልሲሲ ለሌላ 6 ዓመት እንዲቆዩ ይወስናል ተብሎ ይጠበቃል። የምክር ቤት አባሉ ራሻድ ሹክሪ
ثقتنا لا محدوده
we have complete trust in the political leadership and in terms of what was achieved
በፖለቲካ አመራራቸው ፍጹም እምነት አለን። አገሪቱ ውስጥ የምታየውን መረጋጋት ደህንነትና ሰላም በመናየበት ወቅትም የሕገ መንግስቱን መሻሻል እንደግፋለን ነው ያሉት ራሻድ ሹክሪ። የሚሻሻለው ሕግ የጦር ኃይሉ በፖለቲካ ውስጥ ተጽዕኖ እንዲኖረውና ፕሬዝዳንቱም በፍትህ ስርዓቱ ላይ ቁጥጥር እንዲኖራቸው ያደርጋል። ተቃዋሚዎች በበኩላቸው ለውጡ ፕሬዝዳንት ኤልሲሲን በአምባገነንነት የሚያስቀጥል በመሆኑ ውርቅ ለማድረግ ይቻል ዘንድ ህዝቡ ድምጹን እንዲሰጥ ይጠይቃሉ። መሐመድ ሀቢብ የግብጹ ኤል ከራማ ፓርቲ አባል ናቸው። ለግብጽ ህዝብ ጥሪያችንን እናቀርባለን። ዝምታውንና ፍርሃቱን ትቶ የቀረበውን የህገ መንግስት ማሻሻያ በመቃወም የትምምን ድምጹንም እንዳይሰጥ እናሳስባለን ነው ያሉት። የግብጽ መራጮች ግን በጉዳዩ ላይ እሁለት ተከፍለዋል። ከድምጽ ሰጪዎች መካከል ሳይድ አብዱል ኤል ፋታህ አንዱ ነው። የተገኙትን መልካም ውጤቶች ተግባራዊ ለማድረግ የህገ መንግስቱ መሻሻል ጠቃሚና አስፈላጊ በመሆኑ መደገፍ ያስፈልገናል። ህገ መንግስቱ እኮ ቅዱስ ቁርአን ማለት አይደለም። እናም ህገ መንግስቱ አገሪቱ ውስጥ ባለው ተጨባጭ ሁኔታ መሰረት ሊሻሻል ይገባል ነው ያሉት ሳይድ አህመድ። በሌላ በኩል ደግሞ የህገ መንግስቱን ማሻሻያ በጥብቅ እቃወማለሁ፣ ምክንያቴ ደግሞ ጦር ኃይሉንና አምባገነን አመራርን የሚያጠናክር በመሆኑ ነው። በተጨማሪም ከሰለጠኑ አገሮች ልዩ መሆን የለብንም። አንድ ፕሬዝዳንት ለአራት ወይም ለአምስት ዓመት ይመረጥና ከፈለገ ደግሞ ለሁለተኛ ጊዜ ሊወዳደር ይችላል እንጂ እንደዚህ ረጅም ጊዜ መቆየት አይቻልም። በቃ ይሄ ነው የሰለጠነ አመራር ነው ያለው። በዚህ ወር መጀመሪያ ገደማ ወደ ዩናይትድ ስቴትስ የመጡት ኤልሲሲ አመራራቸው በፕሬዝዳንት ዶናልድ ትራምፕ ተወድሷል። በአህጉሪቱ ከፍተኛ ተጽዕኖ ፈጣሪ የሆኑት እኒህ የቀድሞ ጀነራል የአፍሪካ ህብረትም የስም ሊቀመንበር ናቸው።
አመሰግናለሁ አዲሱንና ዝላቲትሳ ሆክን። ወደ ተከታዩ ዘገባ እናልፋለን። ፍትህና ፖለቲካ በአሜሪካ
ባለፈው ዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ ወቅት ሩሲያ እጇን ዶላ እንደሆነ ለማጣራት ለ22 ወራት ያህል ሲካሄድ የቆየው ምርመራ ተጠናቆ ልዩ መርማሪው ሮበርት ሙለር ያቀረቡት የምርመራ ውጤት ሪፖርት ለተወካዮች ምክር ቤቱና ለሕዝብ ትናንት ሐሙስ ይፋ ተደርጓል። በትራምፕ የምርጫ ዘመቻና በሩሲያ መካከል የተፈጸመ የመመሳጠር ሴራ መኖሩን የሚያሳይ ማስረጃ አለመገኘቱን የምርመራው ሪፖርት ያወሳል። ይሁንና ፕሬዚዳንት ትራምፕ የፍትህን ሂደት ለማሰናከል ሞክረው እንደሆነ ሙለርና ቡድናቸው ድምዳሜ ላይ ለመድረስ አልቻሉም። ፕሬዚዳንቱ የፍትህ ሂደቱን ለማደናቀፍ ስለመሞከራቸው ምልክቶችን በሪፖርቱ ውስጥ አይተናል የሚሉ ዲሞክራት እንደራሴዎች ግን ምርመራው እንዲቀጥል እየገፉ ነው። ሪፖርተራችን ጂም ማሎን ያጠናቀረውን ዘገባ አዳነች ፍሳሐ ታቀርበዋለች።
የሙለር ዘገባ ይፋ ከሆነ በኋላ ፕሬዚዳንት ዶናልድ ትራምፕ የደስታ ስሜት አንጸባርቀዋል።
No collusion, no obstruction.
ሴራም ሆነ የማሰናከል ተግባር የለም። ለኔ መልካም ለት ሆኖልኛል። ደስ ብሎኛል ለማለት ነው። ሴራም ሆነ የማሰናከል ተግባር እንደሌለ ተገልጿል። በነገራችን ላይ በፊትም አልነበረ ለወደፊትም አይኖርም።
የፍትህ ሂደትን የማሰናከል ጥረትን አስመልክቶ ግን ዘገባው የሚለው ሌላ ነው። ፕሬዝዳንቱ በመርመራው ሂደት ላይ ተጽዕኖ ለማሳደር የሞከሩባቸው በርካታ ነጥቦች በዝርዝር ተገልጿል። ትራምፕ በአንድ ሁኔታ ያኔ የዋይት ሀውስ ቤተ መንግሥት ጠበቃ የነበሩትን ዳን ሚኬንን፣ ልዩ ካውንስል ሮበርት ሙለርን ከምርመራው ሥራ እንዲባረሩ አዘዋቸው እምቢ እንዳሏቸው የአሶሼትድ ፕሬስ የዜና አገልግሎቱ ቻደይ ገልጸዋል።
Now McGahn rebuffed this effort, but it shows how the president, and the report quotes him, saw the program.
McGahn, ye presidentun yemassanakal tret alfetsamum. Yihunna presidentu zegebaw betekkaso meseret yemirmeraw hidet ye presidentnetin giziyachun liyaketmna lesultanacho adega lihone yemichil adergew ndayut yasayal.
Kesust amatat befit be Trump yemircha zemecha saratenyochna be Rusiyawyan mekakkel berkata ginyunnetech indeneberu የምርመራው ዘገባ ዘርዝሯል። ይሁንና በሩሲያውያንና በትራምፕ የምርጫ ዘመቻ መካከል የሴራ ወንጀል መፈጸሙን የሚያሳይ ማስረጃ አልተገኘም ይላል ዘገባው። ይሁንና ፕሬዝዳንቱ የምርመራውን ሂደት ለማሰናከል ሞክረው እንደሆነ አስመልክቶ ሙለር ውሳኔ ላይ አልደረሱም። ፕሬዝዳንቱ ወንጀል ፈጽመው እንደሆነ ዘገባው በግልጽ አላስቀመጠም። በሌላ በኩል ግን ከወንጀሉ ነጻ አላደረጋቸውም። በመጨረሻ ውሳኔ የሰጡበት ዋናው አቃቤ ሕግ ዊሊያም ባርናቸው የምርመራውን ሂደት የማሰናከል ጥረትን አስመልክቶ ያለው ማስረጃ ቀጣይ የሕግ እርምጃ አያስፈልገውም የሚል ውሳኔ ላይ ነው የደረሱት።
Apart from whether the acts were obstructive, this evidence of non-corrupt motives
ተግባሮቹ አሰናካይ ነበሩን ከሚለው ሌላ ፕሬዝዳንቱ የምርመራውን ሂደት የማሰናከል ዓላማ ነበራቸው ከሚለው ክስ ይልቅ የማሰናከል ዓላማ አልነበራቸውም የሚለው ማስረጃ ያመዝናል።
ዲሞክራት የምክር ቤት አባላት ግን ፕሬዝዳንት ትራምፕ የምርመራውን ሂደት ለማሰናከል ሞክረው ሊሆን እንደሚችል የሚያሳይ ዝርዝር ዘገባ ስላሳሰባቸው ቀጣይ ምርመራ እንዲደረግ ጠይቋል። የፍርድ ኮሚቴ ሊቀመንበር ጀራልድ ናድለር ይገኙባቸዋል።
The special counsel made clear that he did not exonerate the president and the responsibility now falls to
ልዩ ካውንስል ፕሬዝዳንቱን ከማሰናከል ተግባር ነጻ እንዳላደረጋቸው በግልጽ አስቀምጧል። አሁን ፕሬዝዳንቱ ለፈጸሙት ተግባር ተጠያቂ እንዲሆኑ የማድረጉ ኃላፊነት የሚጣለው ምክር ቤቱ ላይ ነው። ስለሆነም ምክር ቤቱ ሳይቀናነስበት ሙሉን ዘገባና ተያያዥ ማስረጃዎችን ማግኘት ይኖርበታል።
ፕሬዝዳንታዊ የማሰናከል ጥረት ተፈጽሞ እንደሆነ የሚቀርበው ጥያቄ መቀጠል በፕሬዝዳንት ትራምፕ የዋይት ሃውስ ቤተ መንግስት ላይ ዳመና ይጥላል ይላሉ በማያሚ ዩኒቨርሲቲ የሚያስተምሩ የህግ ተንታኝ ዴቪድ አብርሃም።
I'm not sure that the findings constitute a victory for the president, but those claims
የምርመራው ውጤት ለፕሬዝዳንቱ ድል አስገኝቶ እንደሆነ እርግጠኛ አይደለሁም። ይሁንና ይህ አባባል የሩሲያን ስኬት አስመልክቶ ከቀረቡት ሐቆች ጋር ይጣረሳል። የዋይት ሃውስ ቤተ መንግስት ከፕሬዝዳንቱ አንስቶ እስከ ታች ድረስ ከፈጸመው የምርመራው ሂደት የማሰናከል ጥረትም እንደዚሁ።
የሚለር ዘገባ ያስከተለው ንትርክ በትራምፕ ተግባር ላይ የሚነሳው የህግና የፖለቲካ ክርክር እንዲቀጥል ማድረጉ አይቀርም ይላሉ በአሜሪካን ዩኒቨርሲቲ የሚሰሩት የፖለቲካ ምሁር ቢል ስዌኒ።
If this goes on for weeks and months, it will be another divisive issue.
ጭቅጭቁ ለሳምንታትና ለወራት ያልከቀጠለ ፍቱንም ክፉኛ በተከፋፈለችው ሀገር ሌላ ከፋፋይ ነጥብ ይሆናል።
ዋናው አቃቢ ህግ ዊሊያም ባር በመጪው ወር ምክር ቤት ፊት ቀርበው ቃላቸውን እንዲሰጡ ተጠይቀዋል። ልዩ ካውንስል ሙለር ራሳቸው በቅርቡ ምክር ቤት ቀርበው ቃላቸውን እንዲሰጡ ዲሞክራት የምክር ቤት አባላት ይፈልጋሉ።
አዳነች ፍሳዬ ለዘገባውና አመሰግናለን። ቀጣዩና የመጨረሻው ደግሞ ወደ አፍሪካ ይወስደናል።
በማደግ ላይ ባሉ ሀገሮች ውስጥ የሴቶች የሥራ ዕድል እንዲጎለብት ለማበረታታት የታለመውን የዩናይትድ ስቴትስ ቱ ታይምስ አፍሪካ ቱ ታይምስ ዊመን መርሃ ግብር ለማስተዋወቅ ሰሞኑን ወደ አፍሪካ ተጉዘው የነበሩት የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት አይቮሪኮስት ነበሩ። ኢቫንካ በአይቮሪኮስት ጉብኝታቸው የኮኮ ካካኦም ይባላል አምራች የህብረት ሥራ ማኅበር አባላት ከሆኑ ገበሬ ሴቶች ጋር ተገናኝተው ተወያይተዋል። ከዚያም በዋና ከተማይቱ አቢጃን በዓለም ባንክ የፖሊሲ ጉባኤ ላይ ተካፍለዋል። ሊሳ ኢሻሳራይ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ትናንት ኢቫንካ ትራምፕ የአይቮሪ ኮስቷን አድዞፔ ከተማ ሲጎበኙ ለሀገሪቱ የኮኮ ኢንዱስትሪ ሴት አባላት ድጋፍ የሚውል ከዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት USAID እና ከግል ኩባንያዎች የተሰጠ $2 ሚሊዮን ይፋ አድርገዋል። አንዱ የዚህ እርዳታ ተጠቃሚ ካያት የተባለው የአይቮሪ ሴቶች የግብርና ህብረት ስራ ማህበር ነው።
እንደዚህ ያሉ 300 ተጨማሪ ማህበራት ቢኖሩን ምን ያህል ሴቶች ሊጠቀሙ እንደሚችሉ ገምቱ።
ኢቫንካ ትራምፕ ናቸው። WGDP በሚል አህጽሮት የተሰየመው አዲሱ የትራምፕ አስተዳደር መርሃ ግብር በታዳጊ ሀገሮች የሴቶችን የስራ እድል ለማበረታታት በያዘው ውጥን ሊረዳ ያሰበውም እንደ ካያት ያሉ ማህበራትን ነው። በኮኮ አምራችነት እና ተዋጽኦ ንግድ የተሰማሩ ኩባንያዎችን ያሰባሰበው የዓለም የኮኮ ፋውንዴሽን ተጠሪ ቲም መኮይ
በግልጽ እንደሚታየው በጣም የሞቀ አቀባበል ተደርጎላቸዋል። ሴቶቹ በዩናይትድ ስቴትስ ኢንቨስትመንት አስተዋጽኦ ተደስተዋል። የራሳቸውንም መዋለ ንዋይ እያሳደጉ ናቸው።
የካያት የሴቶች ማህበር ፕሬዚደንት አዲንግራ ያዋም እንዲህ ይላሉ።
አብረናቸው ልንሰራ ዝግጁ ነን። ቤተሰቦቻችን ነጻ እንዲወጡ፣ ልጆቻችንም እንደሚገባቸው ትምህርት ቤት እንዲገቡ እንፈልጋለን። እንደ ሌሎች ሴቶች በደስታ መኖር እንፈልጋለን።
በአፍሪካ ዙሪያ የስራ ፈጣሪነት ፍላጎት ያላቸው ሴቶች ቁጥር ከወንዶቹ እንደሚበልጥ ነው የሚነገረው። የዓለም ባንክ እንደሚያመለክተው ታዲያ ሴቶቹ ካፒታል የማግኘት፣ የመሬት ባለቤትነትን የመሳሰሉ ችግሮች ያጋጥሟቸዋል። ሉሲ ምቡጉዋ ናይሮቢ የሚገኝ ጄሎ ኮሌክሽን የሚባል ኩባንያ ባለቤት ናቸው።
As women we feared to go to take loans which for a long time
ሴቶች ከድሮ ጀምሮ ብድር ማግኘት እንደምንችል እያወቅንም ብድር መውሰዱን እንፈራ ነበር። ከምንፈራበት አንዱ ምክንያት ንግዱ ባይሳካልኝ ምን ልሆን ነው በሚል ነው።
ኢቫንካ ትራምፕ ዊፋይ ተብሎ በእንግሊዝኛ አጽሮት የሚጠራ የሴት ስራ ፈጣሪዎች ፋይናንስ ጉባኤ ላይ የተገኙ ሲሆን የአፍሪካ ልማት ባንክን ጨምሮ መስራቾቹ ለሳቸውና ለዩናይትድ ስቴትስ ኮንግረስ አባላት አቀባበል አድርገዋል።
Societies that empower women to succeed are more peaceful.
የሴቶችን ውሳኔ ሰጪነት ለማጎልበት የሚሰሩ ህብረተሰቦች በተሻለ ሰላማዊና የበለጸጉ ናቸው። ይህን በተመለከትናቸው ምርምሮች ሁሉ አይተናል።
ቬኔሳ ሙንጋር በአፍሪካ የልማት ባንክ የስነ ጾታ የሴቶችና የሲቪል ማህበረሰቦች ክፍል ዲሬክተር ደግሞ እንዲህ ይላሉ።
እኛ የምናሰባስባቸው ጉዳዮች የበለጠ የብዙዎችን ትኩረት እንዲያገኙ በደንብ እየረዳ ይገኛል። ይህም የሴቶች የካፒታል ተደራሽነት፣ የስራ ፈጣሪነት አድጎ በግሉ የኢኮኖሚ እድገት ሙሉ ተሳታፊ እንዲሆኑ ማብቃት ነው።
ብዙዎች የስራ ፈጣሪዎችም የሚደረግላቸው ድጋፍ መጨመሩ ለተነሱበት ስራ ስኬት እንደሚጠቅማቸው ይናገራሉ። አንዷ ታቱ እንደምበሌ የአይቮሪ የምግብ ድርጅት ባለቤት ናቸው።
የንግድ ስራ ፈጠራ ሴቶችን ለመርዳት ጠንካራ ፍላጎት መኖሩን አምናለሁ።
የገንዘቡ መጠን ምንም ያህል ይሁን ከየትም ይምጣ፣ በትናንቱ ጉባኤ ላይ የተገኙት የአይቮሪኮስ ሴቶች ብዙዎቹ ስለ አፍሪካውያት የንግድ ስራ ፈጣሪዎች ብሩህ ተስፋ እንዳለ ነው የሚናገሩት።
ኢሻ ሰራይና ቆንጅታዬን አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ። ፕሮዲውሰሮቹ ብርሃን ኃይሉና በባየው ገበያው፣ ስናስተናግዳቸው የቆየነው ሰሎሞን ክፍሌና ሰሎሞን አባተ፣ በዋና አዘጋጇ ትዝታ በላቸውና በመላ ባልደረቦቻችን ስም በዚሁ እንሰናበታለን። አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ጤና ይስጥልን። መልካም ምሽት።